ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ብዙ ጊዜ የተፈጠረች ሀገር አይደለችም። ረጅም የሺዎች ዓመታት ታሪክ ያላት ሀገር ነች። በዛ ልክ ሚሊዮኖች የሚሆኑ ኢትዮጵያውያን አሉ። እነሱ ጥቂት ቡድን ነው እንደዚህ የሚለው ያለ። ስለዚህ ኢትዮጵያ አትበታችም።
የሰማችሁት የትግራይ ትብብር ሊቀመንበር የሆኑትን ዶክተር አረጋዊ በርሄን ነው። ኢትዮጵያ ትበታተናለች የሚል ስጋቱን ለገለጸው የህወሓት መግለጫ በሰጡት ምላሽ ነው። በአብይ ርዕስ ዘገባ ይዘናል። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 9 2012 ዓ.ም ምሽት ፕሮግራም ነው እየተከታተላችሁ ያላችሁት። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ።
ጤና ይስጥልኝ፣ እንደምናምሽታችኋል። ዜናዎቹን የማሰማችሁ ደግሞ ቆንጂት ታዬ ነኝ። ለምሽቱ ካሉን ዜናዎች መካከል ኢትዮጵያ ውስጥ ፖሊሶች ቅዳሜ ዕለት በኦሮሚያ ክልል በተቃዋሚ ፓርቲ ደጋፊዎች ላይ ጥቃት ከፍተው ሲያበቁ አንድ ሰው ገደሉ፣ ብዙዎች አቆሰሉ፣ በርካቶችንም አስረዋል ሲል አምነስቲ ኢንተርናሽናል ተናገረ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ አዲስ አበባ ይገባሉ ተብሎ እየተጠበቀ ነው። እነዚህና ሌሎችም ዜናዎች አሉን።
አመሰግናለሁ ቆንጂት። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ኢትዮጵያ ውስጥ ፖሊሶች ቅዳሜ ዕለት በኦሮሚያ ክልል በተቃዋሚ ፓርቲ ደጋፊዎች ላይ ጥቃት ከፍተው አንድ ሰው ሲገሉ ብዙዎች አቁስለዋል። ዛሬ ባወጣው መግለጫ በሀገሪቱ የሚካሄደው ምክር ቤታዊ ምርጫ የጊዜ ሰሌዳ ይፋ በተደረገ በጥቂት ሰዓታት ውስጥ የኦሮሚያ ልዩ ፖሊስ ውልንጭቲ ከተማ ውስጥ እየተከናወነ የነበረ የኦሮሞ ነጻ አውጪ ግንባር ቢሮ ምረቃ ስብሰባን ወረው ተኩስ በመክፈትና አስለቃሽ ጋዝ በመተኮስ አንዱን በአልባሳት ንግድ ተዳዳሪ የኦነግ ደጋፊ ገድለውታል ብለዋል። በዚያን ዕለት አለ አምነስቲ በመግለጫው፣ በዚያን ዕለት ቡራዩ ከተማ ውስጥ በአንድ ሆቴል ምረቃ ላይ የነበሩ ወደ 30 የሚሆኑ እንግዶችን ፖሊሶች አፍሰው ወደ አንድ ስቴዲየም በመኪና ከወሰዷቸው በኋላ ለበርካታ ሰዓታት ድብደባና ክብር ዝቅ የሚያደርግ ተግባር ፈጽመውባቸዋል። እነዚህ የለየላቸው ጥቃቶች ኢትዮጵያ ውስጥ መሰብሰብና የፖለቲካ አቋምን መግለጽ ምን ያህል አደገኛ እንደሆነ የሚያሳዩ ናቸው ያሉት የአምነስቲ ኢንተርናሽናል የምስራቅና የደቡባዊ አፍሪካ ምክትል ዲሬክተር ሰይፍ ማጋንጎ፣ የተቃዋሚዎች ስብሰባዎችን ወሮ ጥቃት መፈጸም በዚህ የቅድመ ምርጫ ወቅት እንዲከሰት ሊፈቀድ አይገባም ብለዋል። አያይዘውም የሀገሪቱ ባለስልጣናት ጥቃቶቹን በተመለከተ አስቸኳይ ነጻና ውጤታማ ምርመራ ከፍተው ተጠርጣሪዎችን ሕግ ፊት ማቅረብ አለባቸው ብለዋል። አምነስቲ ኢንተርናሽናል ባተኮረባቸው ጥቃቶች ዙሪያ ያጠነጠኑ ዘገባዎች በመጽሔት ክፍለ ጊዜ ይቀርባሉ። ቡርኪና ፋሶ ሰሜናዊ ክፍለ ግዛት ውስጥ ታጣቂዎች አንድ መንደር ላይ ተኩስ ከፍተው 24 ሰዎች መግደላቸውንና ቢያንስ 10 ሰዎች ማቁሰላቸውን አንድ የሀገሪቱ ባለስልጣን ተናገሩ። የጥቃቱ ኢላማ አንድ የሃይማኖት መሪ ነበሩ ብለው እንደሚያምኑ ነው ባለስልጣኑ የገለጹት። በጥቃቱ ቢያንስ 20 ታጣቂዎች እንደተሰማሩ አሶሺየትድ ፕሬስ ዘግቧል። የቻይና የጤና ጥበቃ ባለስልጣናት በኮሮና ቫይረስ መጠቃታቸው የተረጋገጠ ሰዎች ቁጥር ከሰባ ሺህ መብለጡን አስታወቁ። በወረርሽኙ እስካሁን የሞተው ሰው ቁጥር ወደ 1800 ተጠግቷል። ዝላቲሳ ሆክና ክሪስ ሃና ያጠናቀሯቸው ዘገባዎች አሉ። ሰሎሞን አባተ ያቀርባቸዋል።
ለኮሮና ቫይረስ መጋለጣቸው የተረጋገጠ በመቶዎች የሚቆጠሩ ተሳፋሪዎችን የያዘችው ዳያመንድ ፕሪንሰስ የመዝናኛ መርከብ ጃፓኗ ዮኮሃማ ወደብ ላይ ተነጥላ እንድትቆም ከተደረገ 12 ቀናት አልፈዋል። ከመካከላቸው ቢያንስ 46 አሜሪካውያን ሲሆኑ ወደ ሀገራቸው ከመመለሳቸው በፊት እዚያው ጃፓን ውስጥ እንደሚታከሙ ተገልጿል። ቻይና ውስጥ ደግሞ ታሞ በየሆስፒታሉ ተኝቶ ከነበረው እስከ ትናንት እሁድ 9500 ሰው ድኖ መውጣቱንና በጠና የሚታመመው ሰው ቁጥርም በዚህ በተጋመሰው የአውሮፓ ወር በእጅጉ መቀነሱን የሀገሪቱ ባለሥልጣናት ተናግረዋል።
Among confirmed cases, critical cases in other provinces in the country was 15.9%.
ይህ ለውጥ የሚያሳየው ደግሞ ሀገራቸው የያዘቻቸው የመከላከልና የመቆጣጠር ዘዴዎች እየሰሩ መሆኑን እንደሆነ የቻይና ብሔራዊ ጤና ኮሚሽነር ሚፌንግ ተናግረዋል። ሕጋዊ ያልሆነ የሥጋ ንግድ ወይም የዱር እንስሳት ቅብብሎሽ እንዲቆም መደረጉ፣ ሰዎች በአካል መገናኘት ለጊዜው እንዲያቆሙ፣ ከቻሉም ሥራቸውንም ከየቤታቸው ሆነው በኢንተርኔት ወይም በኢሜይልና በስልክ እንዲሰሩ ባለሥልጣናቱ ማበረታታቸው፣ የወረርሽኙ መቀስቀሻ የሆነችውና አብዝቶ ያጠቃት የሁቤይ ክፍለ አገሯ ውሃን ከተማን መዝጋት መከላከያና መቆጣጠሪያ ተብለው ከተወሰዱት እርምጃዎች መካከል ናቸው። ቻይና ውስጥ በጠና የታመሙና የመተላለፉን ፍጥነት እየወረደ መሆኑን ባለሥልጣናቱ ቢናገሩም በሌላው ዓለም ግን መዛመቱን እንደቀጠለ መሆኑ ተዘግቧል። ግብፅ ውስጥ በምድረ አፍሪካ የመጀመሪያው ሰው ለኖቬል ኮሮና ቫይረስ መጋለጡ ተረጋግጧል። የፍልስጤም ባለሥልጣናት ጋዛ መተላለፊያ ራፋ ላይ የምርመራና የሕክምና ማዕከል ከፍተዋል።
We are now in a quarantine zone that has been prepared to deal with arrivals from China from the moment they leave from China.
ከቻይና የሚመጡ ሰዎች ከዚያ ከተነሱበት ጊዜ አንስቶ ለ14 ቀናት ተለይተው በሚቆዩበት አካባቢ ውስጥ ነው የምንገኘው።
እዚያ ክፍሎቹ የተሰናዱና የተሟሉ መሆናቸውንም ተናግረዋል። የጋዛ ሰርጥ የጤና ጥበቃ ሚኒስቴር ባልደረባው ዶክተር ማጅድ ጣሂር ከትናንት በስቲያ ቅዳሜ የጀርመኗ ሚኒሽ ከተማ ውስጥ ዓለም አቀፍ የደህንነትና ጸጥታ ጉባኤ ሲካሄድ ይህንኑ የኮሮና ቫይረስን ስጋት የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም አንስተው ነበር። ብርቱ ወቀሳም አሰምተዋል።
The world spends billions of dollars preparing for a terrorist attack. But relatively little preparing for the attack of a virus which
ዓለም የሽብር ጥቃትን ለመመከት በቢሊዮን ዶላሮች የሚቆጠር ገንዘብ ያወጣል። ነገር ግን ገዳዩን በመጣኔ ሀብት፣ በፖለቲካና በማህበራዊ ህይወት ላይ ከዚያ እጅግ የከፋ ጉዳት የሚያደርሰውን ቫይረስ ለመከላከል ግን እንብዛም አይጨነቅም ወይም ወጪው ያማዋል።
ሩሲያና እስራኤልን ጨምሮ በብዙ ሀገሮች ውስጥ የሃይማኖት መሪዎች በኮሮና ቫይረስ ስጋት ምክንያት ሰውን ለጸሎት እየጠሩት ነው።
አመሰግናለሁ ሶሎሞን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ምሽቱን አዲስ አበባ ይገባሉ። ዛሬ ሰኞ ውሏቸውን ሉዋንዳ ላይ አድርገው ከአንጎላው ፕሬዚደንት ዣኦ ሎሬንሶ ጋር ተገናኝተው በምጣኔ ሀብት ትስስርና ሙስናን በመዋጋት ላይ ለምትገኘው አንጎላ ሀገራቸው በምትሰጠው ድጋፍ ዙሪያ ተወያይተዋል። ሲንዲ ሴን ከዋና ከተማዋ ከሉዋንዳ ያጠናቀረችውን አጭር ዘገባ አሉላ ከበደ ይዟል።
አንጎላን ለአራት አስርታት የመሩትን የቀድሞውን ፕሬዚዳንት ሆዜ ኤድዋርዶ ዶሳንቶስን ከተኩበት እንደ አውሮፓውያን የዘመን አቆጣጠር ከ2017 አንስቶ አንጎላን በማስተዳደር ላይ የሚገኙት ሎሬንሶ ንቅዘትን ለመዋጋት ባሳዩት ቁርጠኝነት ብዙዎችን አስደምመዋል። የአህጉሪቱ ቁጥር አንድ ባለጸጋ ሴት ተደርገው የሚታዩት የቀድሞ ፕሬዚዳንት ዶሳንቶስ ሴት ልጅ ኤሊዛቤል ዶሳንቶስ መጠነ ሰፊ ምዝበራና የማጭበርበር ወንጀሎችን ጨምሮ በከፍተኛ የገንዘብ ነክ የወንጀል ድርጊቶች ተጠርጥረው ምርመራ ላይ ይገኛሉ። በዛሬው ዕለት ሉዋንዳ ላይ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ጋር ፖምፔዮ ወደ ኢትዮጵያ ከማቅናታቸው በፊት የጋራ ጋዜጣዊ መግለጫ የሰጡት የአንጎላ የውጭ ጉዳይ ሚኒስትር ማኑኤል አውጉስቶ የፖምፔዮ የሉዋንዳ ጉብኝት ፕሬዚዳንት ዶናልድ ትራምፕ ለአንጎላ ያላቸውን ድጋፍ የሚያረጋግጥ ነው የሚል እምነት እንዳላቸው ገልጠው በሁለቱ አገሮች መካከል የአዲስ ግንኙነት አዲስ ምዕራፍ መጀመሩን የሚያመላክት ይሆናል የሚል ተስፋ እንዳላቸውም ተናግረዋል። ፖምፔዮ በበኩላቸው በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ በሚካሄድበት በያዝነው ዓመት ይበልጥ ስራ ስለሚበዛባቸው ፕሬዚዳንት ትራምፕ ራሳቸው አንጎላን መቼ ጎብኝ ይሆን ለሚለው ጥያቄ መልስ መስጠት የማይቻላቸው መሆኑን ተናግረዋል። አገራቸው አንጎላን ጨምሮ ቻይና በተለያዩ አፍሪካ ሀገሮች ውስጥ በመታደርገው እንቅስቃሴ ሳቢያ የገባችበትን ፉክክር አስመልክቶም ለቀረበላቸው ጥያቄ ፓምፒዮ ሲመልሱ የዩናይትድ ስቴትስ አሰራር ከቻይና የንግድ አሰራር የቱን ያህል እንደሚለይ ትንተናውን ለሌሎች እንተውና እኛ በአንጎላ ለምናካሄዳቸው ስራዎች አንጎላውያንን በመቅጠር ለአንጎላውያን የስራ ዕድል እንፈጥራለን ሲሉ አስረድተዋል። ጉብኝታቸው በአንጎላ ታሪክ ውስጥ ወሳኝ በሆነው ቅጽበት የተከናወነ ነው ያሉት ፓምፒዮ አክለውም ለዚህም ምክንያቱ በአንጎላ የንግድ ስራ፣ የሲቪል ማህበረሰብ እንቅስቃሴዎችና የአንጎላ ህዝብ በጥቅሉም በግልጽ ለለውጥ የተዘጋጁበት ሰዓት በመሆኑ ነው ብለዋል። ከአንጎላ መሪዎች ጋር ባደረጓቸው ውይይቶችም ከሁሉ አስቀድሞ ለረጅም ጊዜ የአንጎላን እድገት አቀጭጮ የቆየውን ሙስናን ማስወገድ ወሳኝ መሆኑን መነጋገራቸውን ፓምፒዮ አመልክተዋል። አያይዘውም ሙስናን በመዋጋት ለያዙት ጥረት ፕሬዚዳንት ሎሬንሶን አወድሰዋል። ከሉዋንዳ ወደ ኢትዮጵያ ያቀኑት ፓምፒዮ በስድስት ሀገሮች ለዘጠኝ ቀናት የሚዘልቀው ጉዟቸው ሳውዲ አረቢያና ኦማንንም እንደሚጨምር ታውቋል።
በመጨረሻም የአፍጋኒስታኑ ታሊባን ለ18 ዓመታት የዘለቀውን ጦርነት ለማክተም በዚህ በየካቲት ወር መጨረሻ ላይ ከዩናይትድ ስቴትስ ጋር በዓለም አቀፍ ዋስትና ሰጪዎች ፊት የሰላም ስምምነት እንፈራረማለን ብሎ እንደሚተማመን አንጸባረቀ። አንድ ከፍተኛ የሸማቂው ቡድን መሪ ሁለት ወገኖች ካታር ዋና ከተማ ዶሃ ላይ የፊርማ ስነ ስርዓቱን ለማከናወን በጋራ ወስነዋል ብሏል። ዶሃ ለዓመት ተመንፈቅ የዘለቀውን ድርድር ስታስተናግድ የቆየች ነች። ዋሽንግተን ግን ከታሊባን ጋር በሰላም ስምምነት ወደፊት የምንራመደው የተስማማንበት የአንድ ሳምንት የግጭት ማብረድ ጉዳይ በስኬት ተግባር ላይ ከዋለ ብቻ ነው የሚለውን አስምራበታለች። ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 9 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በምሽቱ ዝግጅታችን በርከት ያሉ ዘገባዎችን ይዘናል። አብረናችሁን እንድትቆዩ እንጋብዛለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ዘገባዎች ይቀርባሉ። ኢትዮጵያ ወደ ጥፋትና መበታተን መንገድ በማምራት ላይ ትገኛለች ሲል የህወሓት ማዕከላዊ ኮሚቴ ዛሬ ባወጣው መግለጫ አመልክቷል። ድርጅቱ የተመሠረተበትን 45ኛ ዓመት ምክንያት በማድረግ ለነባር ታጋዮቹ ዕውቅና መስጠቱንም ሙሉጌታ አጽብሃ ከመቀሌ ዘግቧል። ሙሉጌታ ተጨማሪ አለው።
ከአርባ አምስት ዓመታት በፊት በተጀመረው የትጥቅ ትግል በኢትዮጵያ ለውጥ መጥቶ እንደነበር ህብረ ብሔራዊ ፌዴራላዊ ስርዓት ተገንብቶና በወቅቱ የነበረችበት የቁልቁለት ጉዞ ተገቶ ወደ እድገት ጎዳና መጓዝ ጀምራ እንደነበር የሚተነትነው የህወሓት መግለጫ ባለፉት ሁለት ዓመታት በአገሪቱ በተፈጸሙ ከባድ ጥፋቶችና ቀውሶች ምክንያት ግን የነበረችበት የእድገት ጉዞ ተገቶ ወደ ጥፋትና መበታተን በመምራት ላይ ትገኛለች ብሏል። መግለጫው አያይዞ ተጀምሮ የነበረ የነበረው ልማት ተስተጓጉሎ የዲሞክራሲ ጥያቄ አደጋ ላይ ወድቋል ብሏል። ኢህአዴግ ሲመራበት የነበረው አንጸባራቂ ድሎች እያስመዘገበ የመጣ ብሎ የገለጸው የልማታዊ ዲሞክራሲያዊ መስመር ባለፉት ሶስትና አራት ዓመታት በድርጅቱ ውስጥ በተከሰተው የጥገኛ መበስበስ አደጋ ምክንያት ነው እነዚህ ችግሮች ሊያጋጥሙ እንደቻሉ በመግለጫ ላይ ሰፍሯል። ህወሓት በኢህአዴግ ውስጥ አጋጥሟል ያለው ይህ መበስበስ አደጋ በጽናት በመታገል ዳግም ታድሶ ስርዓቱን ለማዳን ከባድ ጥረት ቢያደርግም አባል ድርጅቶች ራሳቸውን ሳያጠሩ በመቅረታቸው የድርጅቱ አመራር ጥገኛ ባለው ኃይል ስር መውደቁ አስታውቋል። አመራሩ የልማታዊ ዲሞክራሲ መስመርን በመተው ወደ ፍጹም ግለሰባዊ አምባገነናዊነት መንገድ መግባቱና በታድሶ ወቅት መደገም የለባቸው የተባሉ ጉድለቶች በከፋ ደረጃ በመፈጸም ላይ ይገኛል ብለዋል። በተጨማሪም ህገ መንግስት ተጥሶ የህግ የበላይነት ተረግጦ ህብረ ብሔራዊ ፌዴራላዊ ስርዓቱ እየተሸረሸረ ተጠብቆ የነበረው ሰላም ደፍርሶ የህዝብ አንድነት ተበትኖ ልማት ተኮላሽ ተረሽቶ የሀገር ክብርና ሉዓላዊነት በኢትዮጵያ ታሪክ ታይቶ በማይታወቅ ደረጃ ተደፍሮ አግራችን የውጭ ኃይሎች መፈንጫ ሆናለች ሲል አሁን ሀገሪቱን በመምራት ላይ ያሉትን ወቅሷል። በዚህ ምክንያት የሀገር ህልውና ከማንኛውም ጊዜ በከፋ ደረጃ አደጋ ላይ ወድቆ ይገኛል ሲል ፓርቲው ስጋቱ በመግለጫው አጋርቷል። የኢሃዴግ ጸረ ዲሞክራሲና ህገወጥ በሆነ አካሄድ በህድ ድርጅቶች ክህደት መፍረሱን በመግለጫው ላይ ያሰፈረው ህወሓት በዚህ አካሄድ በፌዴራልና በአዲስ አበባ አስተዳደር ውስጥ የነበሩ የህወሓት አባላት ከኃላፊነት እንዲነሱ እየተደረገ ነው ብሏል። በሀገር ውስጥ ፍጹም ጸረ ዲሞክራሲና አፈና እንደነገሰ ፖለቲካዊ ምህዳሩ መጥበቡንና የተለየ ሐሳብ ያላቸውን የፖለቲካ ድርጅቶች፣ ግለሰቦችና ጋዜጠኞች እየታሰሩና እየታፈኑ እንደሚገኙ በመግለጫው ላይ የሰፈረ ሌላው የህወሓት ቅሬታ ነው። ደግሞ ህወሓት በተደጋጋሚ ለሚሰነዝራቸው ወቀሳዎች በብልጽግና ፓርቲ አመራሮችም ሆነ ወቀሳው የሚመለከታቸው የፌዴራል መስሪያ ቤት ኃላፊዎች ወቀሳውን ባለመቀበል ምላሽ ሲሰጡ እንደነበር ይታወሳል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በፓርላማ ቀርቦ እሳቸው የሚመሩት ለውጥ ከመጣ በኋላ በሀገሪቱ በኢኮኖሚያዊ ማህበራዊና ፖለቲካዊ ጉዳዮች ላይ ከፍተኛ እድገትና ለውጥ ተመዝግቧል ብለው ነበር። እንዲሁም የህወሓት አመራሮች ከስልጣን መነሳት አስመልክቶ ተጠይቀው አንዲት ሚኒስትር ብቻ ናቸው የተነሱት፣ አሁንም በከፍተኛ የመንግስት ኃላፊዎች የፓርቲው አባላትና አመራሮች አሉ ሲሉ ተናግረው ነበር። ብልጽግና ፓርቲም በሰጠው መልስ የተነሱት አመራሮች በአቅም የስራ አፈጻጸም ጉድለት ምክንያት ነው በማለት ምላሽ ሰጥቶ ነበር። ህወሓት ሰዎች በፖለቲካ ምክንያት እየታሰሩ ነው ያለውን በተመለከተም የፌዴራል ጠቅላይ አቃቢ ህግ ከዚህ ቀደም በሰጠው ምላሽ በቁጥጥር ስር የሚውሉትም ሆነ የሚፈለጉት ሰዎች በመረጃና በማስረጃ በተደገፈ ወንጀል በመጠርጠራቸው እንጂ በፖለቲካ አስተሳሰባቸውና በብሔር ማንነታቸው አይደለም በማለት ከዚህ በፊት ማስተባበሉን ይታወሳል። መግለጫው አያይዞ በክልሉ ለሚገኙ ተፎካካሪ ፓርቲዎችና ሲቪክ ማህበራት በጋራ እንስራ የሚል ጥሪ ያቀረበ ሲሆን በትግራይ ለሚረጋገጠው ሰላም፣ ልማትና ዲሞክራሲ ስርዓት ግንባታ የምታበረክቱት አስተዋጽኦ ቀላል እንዳልሆነ እንገነዘባለን ይላል። በቀጣይ በሚደረግ የመመከት እንቅስቃሴ በማንኛውም አይነት ቅጥፈትና ድለላ ሳትንበረከኩ ከህዝባችሁ ጎን በመቆም ኃላፊነታችሁ በተግባር እንድታረጋግጡ በማለት የድጋፍ ጥሪ አቅርቧል። ህወሓት በመግለጫው ላይ ኤርትራን በተመለከተ ባሰፈረው ጽሁፍም የትግራይ ህዝብና ህወሓት በኤርትራ ህዝብ ጥያቄ ላይ ተደራድረው ሆነ ተሳስተው አያውቁም ሲል ገልጿል። በጋራ በተከፈለው መስዋዕትነት የጋራ ድል መገኘቱ የገለጸው የፓርቲው መግለጫ ለኤርትራ ህዝብ የራስ እድል በራስ የመወሰን መብት አረጋግጠሃል፣ በዚህም ህወሓትና የትግራይ ህዝብ ይኮራሉ ብሏል። ባለፉት 20 ዓመታት አላስፈላጊ ባልሆነ ጦርነትና ግጭት ውስጥ መገባቱንና አስፈላጊ ያልሆነ ዋጋ በሁለቱም አቅጣጫ መከፈሉን አመልክቷል። መግለጫው አክሎም የጋራ ጥቅማችንን፣ ታሪካዊ ዝምድናችንን በማደስ የጋራ እድገት ለማረጋገጥ ወደሚያስችል ደረጃ እናሸጋግረው ሲል ህወሓት ጥሪ አቅርቧል። በተያያዘም ፓርቲው በትጥቅ ትግሉ ጊዜ ለነበሩ የህወሓት ታጋዮች የእውቅና መርሃ ግብር በትናንትናው ዕለት አዘጋጅቶ ነበር። ፓርቲው ለመሰረቱ በስራ አስፈጻሚና ማዕከላዊ ኮሚቴዎች እንዲሁም የቁጥጥር ኮሚሽን አመራር ለነበሩና ላሉ ታጋዮች እውቅና ሰጥቷል። ህይወታቸውን ላጡ ታጋዮች ቤተሰቦቻቸውን የምስክር ወረቀቱን ተቀብለውላቸዋል። በትናንትናው ምሽት በነበረው የእውቅና መስጠት መርሃ ግብር አቶ ስዩም መስፍን፣ አቶ ስዬ አብርሃ፣ ጀኔራል ጻድቃን ገብረትንሳኤ ጨምሮ የፓርቲው ነባር አመራሮች ተገኝተው ነበር። በመርሃ ግብሩ ላይ በፌዴራል ጠቅላይ አቃቢ ህግ እንደሚፈለጉ በተደጋጋሚ የሚገለጸው የቀድሞ የመረጃና ደህንነት ኃላፊ አቶ ጌታቸው አሰፋም ለእውቅና የምስክር ወረቀት ወደ መድረኩ ተጠርተው የነበረ ቢሆንም ቀርበው ሲወስዱ ግን አልታዩም።
ተጋዳላይ ቴዎድሮስ ሀጎስ፣ ተጋዳላይ ተወልደ ወልደ ማርያም፣ ተጋዳላይ ሲየብራ፣ ተጋዳላይ ጌታቸው አሰፋ።
የህወሓት ጽህፈት ቤት ኃላፊ አቶ አለም ገብረዋህድ ፓርቲው እስካሁን ለ91,000 ታጋዮች የእውቅና ምስክር ወረቀት መስጠቱ ተናግሯል። የህወሓት 45ኛ ዓመት ምስረታ ምክንያት በማድረግ በመቀለ ከተማ አዳዲስ የመንገድ ፕሮጀክቶች ተመርቋል። የመኖሪያ ቤቶች ለመገንባት የመሰረት ድንጋይ ተቀምጧል። በዛሬው ዕለት ደግሞ የጎዳና ትዕይንት ተካሂዷል። በሌላ ዜና ሰኔ 15 2011 ዓ.ም የተገደሉት የሜጀር ጀኔራል ገዛኸኝ አበራ መታሰቢያ ሐውልት ትናንት በክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤልና ቤተሰቦቻቸው ተመርቋል። ስለ ሜጀር ጀኔራል ገዛኸኝ አበራ ተናገሩት የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃም። ሜጀር ጀኔራል ገዛኸኝ አበራ ለሰራዊቱ የጀርባ አጥንት ለነበረው የሎጂስቲክስ ስራ ሳይንሳዊ በሆነ መንገድ የመሩ ሰው እንደነበሩ አስታውሷል።
አብክንተ ሆይናት ፍዕርና ዞፃናሉ ወታደራው መስመር
በሁለት ወጊያዎች ለድል ያበቃን ወታደራዊ ሳይንስ የጦርነቱ መሪዎች በሶስት ኮማንድ ፖስቶች ይመድባል። የመጀመሪያው ሰባሪና አደናጋሪ ቶክስ የሚከፍተው ኃይል ነው። በግንባሩ ዋና መሪ የሚመራ ነው። ሁለተኛ ደግሞ ደምሳሽ የምንለው ሲሆን በግንባሩ ምክትል መሪ የሚመራ ነው። ሶስተኛ ኮማንድ ፖስት ደግሞ የነገዛይ ነው። ውጊያው ሳይቋረጥ በ10 ኪሎ ሜትሮች የጠላትን ኃይል እንድንደመስስ ወሳኙ ሚና የሚጫወተው ነው። ይህ ኮማንድ ውሃ፣ ምግብና ነዳጅ ያመላልሳል። ቁስለኞች ወደ ህክምና ያደርሳል። የሞቱትንም ይቀብራል። ገዛይ የዚህ ኮማንድ ፖስት ምልክት ነው ነው ያሉት። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
አመሰግናለሁ ሙልጌታ ለዘገባው። በሌላ በኩል ኢትዮጵያ ትበታተናለች የሚለው ሐሳብ ታሪኳን ካለማወቅ የሚመነጭ ነው ይላሉ ዛሬ ከቪኦኤ ጋር ውይይት ያደረጉ ሁለት የህወሓት የቀድሞ ታጋዮች። ጽዮን ግርማ አነጋግራቸዋለች።
የቀድሞ የህወሓት ታጋይና የትግራይ ዴሞክራሲያዊ ትብብር ትዕዴት ሊቀመንበር ዶክተር አረጋዊ በርሄ በዚህ በህወሓት መግለጫ ላይ አይስማሙም። ኢትዮጵያ ትበታተናለች የሚለው ሐሳብ የሚመነጨው ታሪኳን ካለማወቅ የመጣ ነው ይላሉ።
ኢትዮጵያ ቅርብ ጊዜ የተፈጠረች ሀገር አይደለችም። ረጅም የሺዎች ዓመታት ታሪክ ያላት ሀገር ነች። በዛ ልክ ሚሊዮኖች የሚሆኑ ኢትዮጵያውያን አሉ። እነሱ ጥቂት ቡድን ነው እንደዚህ የሚለው ያለ። ስለዚህ ኢትዮጵያ አትበታተን። ይሄ ሚሊዮኖች ህዝቦች ኢትዮጵያን እንዳኖሯት ሁሉ አሁንም ሊያኖሯት ነው፣ ይቀጥሉ ነው። ስለዚህ የህወሓት አመራር የተበላሸ አስተሳሰብ ኢትዮጵያ ትበተናለች የሚለው በእኛ በኩል በትዴፓ በኩል ውድቅ ነው፣ መሰረተ ቢስም ነው።
ሌላው የቀድሞ ታጋይና በኢትዮጵያ ፖለቲካዊ ጉዳዮች ላይ አስተያየት በመስጠት የሚታወቁት ኢንጂነር ግደይ ዘርአጽዮን ህወሓት በየጊዜው የሚሰጠው መግለጫ የተቃረነ ሀሳብን የያዘ ነው ይላሉ።
ህወሓት ይመራበት በነበረበት ወቅት ህዝቡን በማለያየት አንድነቱን ሳይሆን ልዩነቱን በማጠናከር ልዩነቱ ጎልቶ እንዲታይ በማድረግ ነበር ሲሰሩት የቆዩት እና ከስልጣን ሲወርዱ ይህንን የሰሩበትን ሁኔታ ውጤት መጠበቅ ይኖርባቸዋል፣ ከነሱ የሚጠብቀው ነው። ሆኖም ግን አሁን በኢትዮጵያ ባለው ሁኔታ የተለያዩ ኃይሎች ይህንን አንድነት ለማክበር እና በጋራ ለመስራት እየተንቀሳቀስን ያለ ነው። በቲፒኤልኤፍ በኩል እንዲያውም ቀደም ሲል ቃልታችሁት እንደሆነ በኦፊሻል መግለጫቸው ዲፋክቶ ስቴት እንመሰረታለን እስከ ማለት ድረስ ሄደዋል። እንግዲህ ይህንን የሚያፈርሱት እነሱ ናቸው እና ደግሞ አሁን አሳቢ ይመስለው የኢትዮጵያን አንድነት ለማጠናከር እንታገላለን የሚል መግለጫ አላቸው። እዚህ ከመግለጫቸው ጋር የተቀመጠ ማለት ነው። እርስ በርሱ የተንታታ ነገር አለበት መግለጫ ላይ። አሁን ባለፈው ሳምንታት ያደርጉት የነበረው ህዝቡን ወደ ጦርነት መንፈስ ማነሳሳት ሁኔታ ነው። ጀግና የጀግንነቱን ታሪክ እንደዚህ ያደረግ እንደዚህ መጣን እንደዚህ የፈጠርን እየተባለ ህዝቡን በማነሳሳት ትጥቅ ይዘው እንዲሰለፍ ሰነት ሳይቀር ትጥቅ ይዘው እንዲሰለፉ በማድረግ ነበር። አሁን እንግዲህ ይህንን ቲያትር ሲሰሩት የሰለበቱ እንደዚህ ካሉ በኋላ ደግሞ ምን ይላሉ? እኛ ምኞታችን እና ፍላጎታችን እነሱ የጻፉትን ማነጥልሽ ብትር በነቀነቀ ላይ ብትር መነቅነቅ አይደለም። አላማችን ለረጅም ጊዜ በድህነት በድንቁርና በጦርነት የተጠቃን ህዝባችንን በልማት መካስ ነው። የትግራይ ህዝብ ልና ድህነት የሚከበረው በልማት መስክ ነው ይሉና በሌላውም የኢትዮጵያ ህዝብ ለሁሉም ህዝቦች እኩል እድል የሚሰጥ ህገ መንግስታዊ ፌዴራላዊ ስርዓት እንዳይፈርስ መታገል ነው ይላሉ። እና እርስ በርሱ የሚቀጭ ፖለቲካ አካሄድ ይዘው እንደሚሄዱ ያው በተደጋጋሚ ያየ ነው ነገር ነው። እና አሁን እነሱ የሚፈልጉት እንዲያውም አገሪቱን የሚያጠናክር ሳይሆን አገሪቱን ሊበታትን የሚችሉ ጽንፈኛ ኃይሎችን እየሰበሰቡ ያለውን ለውጥ ሂደት ለማሰናከል ነው።
ህወሓት በመግለጫው ላይ ሀገሪቱ ወደ ጥፋትና መበታተን እያመራች ነው ባለበት ሀሳብ በምክንያትነት ያስቀመጠው ባለፉት ሁለት ዓመታት በሀገሪቱ በተፈጸሙ ከባድ ጥፋቶችና ቀውሶች ምክንያት የነበረችበት የእድገት ጉዞዋ ተገድቶ ወደ ጥፋት በማምራት ላይ ትገኛለች ማለቱን በመጥቀስ ይህ ምክንያት ውሃ የሚቋጥር አይደለም ወይ በሚል የተጠየቁት ኢንጂነር ግደይ ዘርአጽዮን
እንዲያውም እኮ አሁን እኛ ኢትዮጵያ በዚህ ሁለት ዓመት ውስጥ ላለመበታተን እየተሰራ ያለ ሂደት ነው የያዛት እንጂ እነሱ በሰሩት ሂደትና ኢትዮጵያ ትበታተናለች የሚል ስጋታችን ከድሮ ጀምሮ የነበረ ሁኔታ ነው። እነዚህ ሰዎች ህዝቡን በልዩነት ሲያሰልፉትና እርስ በርስ ሲያጋጩት የቆዩ ናቸው እና አሁን የሚታየውም እነሱ የፈጠሩት ቀውስ ነው። አሁን ተመልሶ እነሱ አሳቢ የሆነው የሚነሱበት ምክንያት አይታይም። ከዛው እነሱ ምንም ከሁለት ሺህ ስምንት ጀምሮ ነው እነሱ ማሚሉት ነገር እነሱ በፍጥነት በነበሩበት ሁኔታ ላይ ያ ሁሉ አሁን ያየናቸው ትርምሶች በሙሉ እነሱ ፈጥረው የሄዱት ቆስ ነው። ይህንን ለማረጋጋት ነው እንግዲህ ጥረት እየተደረገ ያለው።
ተመሳሳይ ጥያቄ ለዶክተር አረጋይ በርሄም አንስተንላቸው ነበር።
የህወሓት ኢህአደግ ላለፉት 27 ዓመታት አገሪቱን በጭቆና ቀፍዶ ይዞ የድህነት ቋት ነው ያደረጋል። ይሄ ህዝቡንም ደግሞ ቋንቋን መሰረት ያደረገ ክፍፍል ፈጥሮ ህዝቡ እርስ በርሱ እንዲጋጭ አድርጎታል። ኢትዮጵያ ውስጥ የብሔር የብሔረሰብ ግጭቶች ታይቶ በማይታወቅ ደረጃ ኢህአደግ አመራር ውጤት። ስለዚህ ይሄ ህዝቡ መሮት ለውጥ እንዲመጣ አድርገዋል። የህዝቡ ግፊት ነው ለውጡ ያመጣው። አሁን እዚህ ተከፍቷል ችግሮችን ለመፍታት። ስለዚህ ህዝቡ በየደረጃው በየመድረኩ እየተወያየ እነሱ ያበላሹትን ለማስተካከል እየተጓዘ ነው ያለው። ይሄ ጉዞ ለልክ ቡድናዊ ጥቅም ስለገፋቸው እንደገና ተመልሰው ለመምጣት የሚያደርጉት ጥረት ነው። ህግ ተጣሰ፣ ህገ መንግስት ተጣሰ ይሉናል። ነገር ግን በህገ መንግስት መጣፍ የሚታወቁት እነሱ ናቸው።
የዚህ ሁሉ ችግር መነሻው ለረጅም ዓመታት በሀገሪቱ የተጓደለው ፍትሐዊ ዴሞክራሲ መሆኑን የተናገሩት ሁለቱ የቀድሞ ታጋዮች ዴሞክራሲን ለማምጣት እየተታከላል ብለዋል። አድማጮች፣ ከሁለቱ ነባር ታጋዮች ጋር ያደረግነውን ሙሉ ቃለ ምልልስ በድረ ገጻችንና በፌስቡክ ገጻችን ላይ ማግኘት ትችላላችሁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አመሰግናለሁ ሙሉጌታንም ጽዮንንም። የተከበራችሁ አድማጮች፣ በሌሎችም የህወሓት መግለጫ ላይ የተነሱ ነጥቦች ላይ የተሰጡ ትንታኔዎችን ይዘን ወደ ተከታዩ የመጽሔት ርዕስ እናልፋለን። ባለፈው ሳምንት ቅዳሜ የካቲት 7 2012 ዓ ም በቡራዩ ከተማ ገፈርሳ ቀበሌ በተለምዶ ጸርሃ ጽዮን ተብሎ በሚጠራ አካባቢ ግጭት ተነስቶ የኖርዌይ ዜግነት ያላትን ሐዊ ቀነኒን ጨምሮ ሌሎችም ድምፃውያን በጸጥታ ኃይሎች ተደብድበዋል ሲሉ ድምፃውያኑ ተናግረዋል። ግጭቱ የተጫረው በአንድ ሆቴል ምረቃ ሥነ ሥርዓት ላይ እንደሆነም ተገልጿል። ፀሐይ ዳምጠው ተጨማሪ ይዛለች።
በአንድ ሆቴል ምረቃ ስነ ስርዓት ላይ ድብደባ ደርሶባቸዋል ከተባሉ መካከል አንዷ ሐዊ ቀነኔ ስትሆን የኖርዌይ ዜግነት ያላት የአፋን ኦሮሞ ቋንቋ ድምፃዊ ናት። ፊቷ በደም ተለውሶ እንዲሁም እጇ የተሰበረበት ምስል በማህበራዊ ሚዲያ ሲዘዋወር ነበር። ድምፃዊቷን ሀያት ሆስፒታል እያስታመመች ያለችው እናቷ አርቲስት እልፍነሽ ቀኖ ናት። ሐዊ ቀነኒ ስለደረሰባትም ጉዳት ስትገልጽ አራት ፖሊሶች ወደ እኔ መጥቶ ጭንቅላቴን በዱላ ደበደቡኝ፣ በድብደባው እጄም ተሰብሯል ብላለች።
ሆቴል ልናስመርቅ ነር ነው። እዛ ውስጥ ምንም ያጠፋ ሰው የለም። ሁሉም እየተጫወተ አብሮ እየዘፈነ ደስተኛ ነበር። አብሮ እየበላ ማንም ምንም አይነት ጥፋት ያጠፋ የለም። ከሆቴሉ ስንወጣ ውጭ ላይ ልጆቹን ትናንሽ ልጆች ናቸው እና እነሱን መደብደባቸውን ያየሁት እና ደሳለኝ ቤከማ ወጥተን ለምንድን ነው የምትመቷቸው? ልጆች ናቸው ስንላቸው ምን አገባችሁ በሚል እሱን መቱት። ፈርስት እኔንም ደም ጨመሩትኝ ማለት ነው። ከሱ ጋር በእንጨት ትልቅ የእንጨት በሱ ነው የመጡት። ሰውነቴ ውስጥ ቀራርቷል። ከዛ በእርግጫ ምናምን ቀጠሉ። ከዛ ደም በደም ሆኜ መሬት ላይ ስወርቅ ሞታለች ብሎ ነው መሰለኝ።
አክላም ከደበደቡኝ በኋላ መሬት ላይ ጎተቱኝ። እናም በአካባቢው የነበሩት ጓደኞቼ አንስተው ወደ ሐኪም ቤት እንዳይወስዱኝ ሲከለክሉም ነበር ብላለች አርቲስቷ። ፖሊሶቹ ጥለዋት ከሄዱ በኋላ አንድ ግለሰብ አቅራቢያው ወደሚገኝ አንድ ክሊኒክ እንደወሰዷት የምታስረዳ ሐዊ በከፍተኛ ሁኔታ ደም ይፈሳ ስለነበር ክሊኒክ ውስጥም የተሟላ ሕክምና ባለመኖሩ ወደ ሀያት ሆስፒታል እንደወሰዷትም ገልጻለች። በአሁኑ ሰዓት ግን ከህመሟ አገግማ ጥሩ ሁኔታ ላይ እንደምትገኝ ገልጻለች። ሐዊ ቅዳሜ ዕለት ያጋጠማትን ችግር ለሀገሯ ማለትም ኖርዌይ መንግስት ማሳወቋን ተናግራለች።
እዛ ሪፖርት አድርጌ እነሱ የሚከተለውን ወገን እንጠይቃለን ብለዋል። በህግ በኩል ነው የምንሄደው ብለዋል። ሶ በህግ ነው የሚሄደው። የዛ ሀገር ሚዲያዎች ጋዜጣ ላይ ሚዲያም ላይ አቅርበዋል። ሶ አሁን በህግ ነው የምንጠይቃቸው ማለት ነው።
የአርቲስቷ እናት አርቲስት እልፍነሽ ቀኖ ልጇ ስለ ፖለቲካም ሆነ ስለ ኢትዮጵያ የምታውቀው ነገር የለም በማለት በደረሰባት ጉዳት ማዘኗን ገልጻለች።
እኔም እንደናንተ ነው የሰማሁት፣ በፌስቡክ ነው የሰማሁት። ልጄ ደሞ አፈሶ በፌስቡክ ቤት ተላከልኝ። ደግሞ ልጄ እዚህ ሀገር ሆና የዚህን ሀገር ፖለቲካ የዚህን ሀገር ሸር ቢታቅ ኖሮ ቢትመታ ይሰማኝ። እሷ ፍቅር እንጂ ኦሮሞ ከተባለ መሳም እንጂ መሳቅ መጫወት እንጂ ምንም ነገር የሚታቆ ሸር የለም። ለምን እንደተመጣች እኔ አላቅም። ይሄ በጣም ግራ የሚገባ ነገር ነው።
ከእሷ ጋር የነበሩ ሌሎች አርቲስቶች እንደተደበደቡም ሀዊ የገለጸች ሲሆን አንደኛው ደሳሌን ቤከማ ችግሩ በማን ትእዛዝ እንደደረሰ እና ለምን እንዳስፈለገ ለማጣራት ከመንግስት አካላት እየጠየቅኩኝ ነው፣ ከተጣራ በኋላ እገልጻለሁ ብሏል። የቡራዩ ከተማ ፖሊስ መምሪያ ኃላፊ ኢንስፔክተር አንተነ ጌታነ በሆቴል ምረቃ ወቅት ግጭት መፈጠሩን አረጋግጠው የችግሩ መንስኤ ግን ፖሊስ እያጣራ ይገኛል ብሏል።
የሆነው ከአንድ ሆቴል ውስጥ ግጭት ተቀሰቀሰና ከዚያም የጸጥታ ኃይል ወደ አካባቢው ሊመጣ ችሏል። በዚህም መሀል ደግሞ ተጎድተናል የሚል አቤቱታ ደረሰን። ይህንንም የወንጀል አጣሪ ኮሚቴ አቋቁመን በማጣራት ላይ እንገኛለን። የደረሰን ሁለት መረጃ ነው። አንደኛው ከጸጥታ አካል ጋር ነው የተጋጩት የሚል ሲሆን፣ ሌላኛው ደግሞ እርስ በርስ ነው የተጋጩት የሚል ነው። ሁለቱንም በባለሙያ አጣርተን በመረጃ አስደግፈን ለማቅረብ ምርመራ ላይ እንገኛለን። ምርመራው እንደተጠናቀቀም ለሕዝብና ለመገናኛ ብዙሃን ይፋ እናደርጋለን።
ግጭቱን በተመለከተ ምርመራ እንደሚደረግና ያነሳሱትና የተሳተፉ ሰዎች ተጣርተው ለፍርድ እንደሚቀርቡና ክስተቱም ተጣርተው ለሕዝብ ይፋ እንደሚደረግ ኢንስፔክተር አንተን ገልጿል። የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ በበኩላቸው ሆን ብሎ ይህን ችግር የፈጠረ አካል ይጠየቃል፣ መንግስትም ልዩ ትኩረት በመስጠት እየተከታተልን ነው ብሏል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ። ወደ ተከታዩ የመጽሔት ርዕስ እናልፋለን። በብሔራዊ ምርጫ ቦርድ በቅርቡ ጊዜያዊ የእውቅና የምስክር ወረቀት ያገኘው ባልደራስ ለእውነተኛ ዴሞክራሲ ፓርቲ በመጪው ሀገር አቀፍ ምርጫ በተለይ አዲስ አበባ ውስጥ ሙሉ በሙሉ አሸንፋለሁ ይላል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
ቀድሞ የአዲስ አበባ ባላደራ ምክር ቤት ይባል የነበረውና በቅርቡ ደግሞ ባልደራስ ለእውነተኛ ዲሞክራሲ ፓርቲ በመባል ከብሔራዊ ምርጫ ቦርድ ጊዜያዊ የእውቅና የምስክር ወረቀት ያገኘው ፓርቲ መሪ አቶ እስክንድር ነጋ ለባህር ዳር ከተማ ደጋፊዎቻቸው ንግግር ያደረጉት ባሳለፍነው ሳምንት መጨረሻ ነበር። አቶ እስክንድር ነጋ በዚሁ ንግግራቸው በቀጣዩ ሀገራዊ ምርጫና ፓርቲው ስለሚጠብቀው ውጤት አብራርተዋል።
አዲስ አበባ በፌደራል ፓርላማ ውስጥ 23 መቀመጫ አለ። ይህ አደግ በአንዱ ነው ምላችሁ፣ በአንዱ የምርጫ ወረዳ ላይ ካሸነፈ እኔና እኔ የምመራው ስራ አስፈጻሚ ኮሚቴ ከኃላፊነታችን እነሳለን። ይህን ቃል እገባላችኋለሁ።
አቶ እስክንድር ለደጋፊዎቻቸው እንዳሉት ከአዲስ አበባ በተጨማሪ በባህር ዳር ከተማ የሚገኙ መራጮች ድምፅ የሚሰጡትን ፓርቲ ለመምረጥ በመስፈርትነት ሊጠቀሙባቸው ይገባል ያሏቸውን ነጥቦች አንስተዋል።
የምርጫ ስራ ከአዲስ አበባ ጉዳይ ተነስቼ አዲስ አበባ የሁሉም ኢትዮጵያውያን ናት የሚለውን ለማረጋገጥ በአዲስ አበባ በፖለቲካም፣ በኢኮኖሚ፣ በማህበራዊ ረገድ ብቃት ያለው ማኒፌስቶ ይዘን መጣል። ተመዝገቡ፣ ምረጡ። ስትመርጡ ደግሞ ቅድም እንዳልኳችሁ ግፈኞችን፣ እጃችሁን በደም የታጠቡ ግፈኞችን ለፍርድ አቀርባለሁ ብሎ ቃል ለሚገባላችሁ ድምፃችሁ
የአዲስ አበባን ዲሞክራሲያዊ ጥያቄ በመደገፍ ድምፅ ለማሰማት ግብዣ ካደረጉልን መካከል የባህር ዳርና አካባቢ ነዋሪዎች በቀዳሚነት የቆሙ መሆናቸውን ለማመላከት ነው። ይህ የሚያረጋግጠው ነገር ቢኖር አሁንም እንደ አባት አያቶቻችሁ፣ እንደ ቅድመ አያቶቻችሁ ታሪክ ለመስራት ወደኋላ የማትሉ ታሪክ ለመስራት እንደምትችሉ የምታውቁ መሆናችሁን ያሳያል።
ባለፈው ሰኔ 15 ቀን 2011 ዓ.ም ወደ ባህር ዳር መጥተው እንደነበር ያስታወሱት ሊቀመንበሩ አቶ እስክንድር በእለቱ በክልሉ ከፍተኛ አመራሮች ላይ በተፈጸመ ግድያና በተፈጠረው አለመረጋጋት ምክንያት የመጡበትን ዓላማ ሳያሳኩ እንደተመለሱ በመድረኩ ተናግረዋል። ባልደራስ ለእውነተኛ ዲሞክራሲ ፓርቲ በተመሳሳይ ትላንት ከጎንደር ከተማ ነዋሪዎች ጋር ውይይት ማድረጉንም ከስፍራው ካገኘናቸው ምንጮች ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። 3 ሰዓት ከ35 ደቂቃ ነው አሁን በአዲስ አበባ ጊዜ። በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት ከ2 ሰዓት ተኩል የሚተላለፍላችሁን ጋቢና በሚል ርዕስ የሚቀርበውን ስርጭታችንን እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። እንደዚሁም በፌስቡክ እና በትዊተር በሌሎችም ማህበራዊ መገናኛዎች እንድትከተሉን አስተያየት ሐሳቦቻችሁን እንድታጋሩም እንጋብዛለን። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። እንዲሁም ቪኦኤ ሆርን ኦፍ አፍሪካ ብላችሁ አፓችንን ብትጭኑ ዝግጅቶቻችንን በጥራት መከታተል ማዳመጥ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኗ ናሽዋን ካሊ የቴክኒክ መሳሪያዎች ላይ ትገኛለች። ዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው፣ ለዜናው ቆንጂት ታዬ አብራኝ ነች። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። አሁን ወደ ተከታዩ የምሽቱ ዝግጅት እናልፋለን። ስፖርት። ግርማቸው ከበደ ነው ከአዲስ አበባ የዛሬውን የስፖርት ዘገባ አጠናቅሮ እየጠበቀ ያለው።
ሰላም፣ እንደምናመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የኢትዮጵያ ፕሪምየር ሊግ የ14ኛ ሳምንት ጨዋታዎች፣ የአሸቴ በከሪ የባርሴሎና የግማሽ ማራቶን ድል፣ በመቀለ ለመጀመሪያ ጊዜ የተካሄደው የመኪና ውድድር፣ እንዲሁም በኮሮና ቫይረስ ምክንያት የቶኪዮ ማራቶን ላይ ለውጥ መደረጉ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። በኢትዮጵያ ፕሪምየር ሊግ 14ኛ ሳምንት ጨዋታዎች የሊጉ መሪዎች አቻ ተለያይተዋል። ጎንደር ላይ ሁለተኛ ደረጃ ላይ የሚገኘው ፋሲል ከነማ የሊጉን መሪ ቅዱስ ጊዮርጊስን አስተናግዷል። ፋና ሙጅብ ቃሲም ለፋሲል፣ ጋዲሳ መብራቴና አቤል ያለው ደግሞ ለቅዱስ ጊዮርጊስ ጎሎቹን አስቆጥረዋል። ለሙጅብ 14ኛ የውድድር ዘመን ጎሉ መሆኑ ነው። የሳምንቱን ትልቅ ውጤት ያስመዘገበው ደግሞ መቀለ 70 እንደርታ ነው። መቀለ ላይ ሐዋሳ ከተማን 5-1 አሸንፏል። በጨዋታው ኦኪካ ፎላቢ 3 ጎሎችን አስቆጥሯል። ድሉ መቀለን ከሊጉ መሪዎች ጋር ያለውን ልዩነት ያጠበበበት ሲሆን ሶስተኛነቱንም ወራጅ ቀጠና ውስጥ የነበረው ወላይታ ድቻ ሶዶ ላይ ባህር ዳር ከተማን 1-0 ረቷል። ለድቻ ውጤቱ ሶስተኛ ተከታታይ ድሉ ሲሆን ወደ ሊጉ መሪዎችም አስጠግቶታል። በሌሎች ጨዋታዎች ጅማ አባጅፋር ድሬዳዋ ከተማን 2-1 ሲያሸንፍ፣ አዳማ ከተማ ወልዋሎን 2-0 ረቷል። ወልዋሎ ባለፉት 11 ጨዋታዎች አንድም ጨዋታ ማሸነፍ አልቻለም። ሱል ሽረ ከሃዲያ ሆሳዕና 2-2 አቻ ተለያይተዋል። ዛሬ በተደረጉ ጨዋታዎች ሲዳማ ቡና ከሜዳ ውጪ ወልቂጤ ከተማን 1-0 ሲያሸንፍ፣ ሰበታ ከተማና ኢትዮጵያ ቡና ያለምንም ጎል አቻ ተለያይተዋል። ሊጉን ቅዱስ ጊዮርጊስ በ26 ነጥብ ይመራል። ፋሲል ይከተላል። ወልዋሎ፣ ድሬዳዋና ሃዲያ ሆሳዕና ደግሞ ወራጅ ቀጠና ውስጥ ይገኛሉ። አሸቴ በከሪ የባርሴሎና ግማሽ ማራቶንን አሸንፋለች። በዓለም አትሌቲክስ የወርቅ ደረጃ የተሰጠውን የባርሴሎና ግማሽ ማራቶን ለማሸነፍ አሸቴ 1 ሰዓት ከ6 ደቂቃ ከ37 ሰከንድ ወስዶባታል። የመጀመሪያውን 5 ኪሎ ሜትር ከሌሎች 3 አትሌቶች ጋር በ15 ደቂቃ 51 ሰከንድ ያለፈችው አሸቴ ከሀገሩ አትሌቶች አስነቀች አወቀና ሮዛ ደረጀ እንዲሁም ከኬንያዊቷ ዶርካስ ኪሜሊ ከፍተኛ ፉክክር ገጥሟት ነበር። ሆኖም 15ኛው ኪሎ ሜትር ላይ ሮዛ ሳይጠበቅ ወደ ኋላ ቀርታለች። የበርሊን ማራቶን አሸናፊው አሸቴ ግን ፍጥነቷን በመጨመር ሌላኛዋን ተፎካካሪዋን ዶርካስን ጥላ መሄድ ችላለች። ግማሽ ማራቶኑ ሊጠናቀቅ 3 ኪሎ ሜትር ሲቀረው ደግሞ አስናቀችን በመቅደም ማሸነፍ ችላለች። ከአሸቴ 27 ሰከንድ ዘግይታ የጨረሰችው አስናቀች ሁለተኛ፣ ዶርካስ ደግሞ ሶስተኛ ሆነዋል። ዩጋንዳዊው ጆሹዋ ቼፕቴጊ ደግሞ የዓለም የአምስት ኪሎ ሜትር የጎዳና ላይ ሩጫ ውድድር ክብረ ወሰንን ሰብሯል። በሞናኮ በተካሄደው ውድድር ከመጀመሪያው ሜትር ጀምሮ የመራው ቼፕቴጊ 5 ኪሎ ሜትሩን በ12 ደቂቃ 51 ሰከንድ በመሮጥ ነው ክብረ ወሰኑን መስበር የቻለው። ቼፕቴጊ በኬንያዊው ሮኔክስ ኪፕሪቶ ተይዞ የቆየውን ክብረ ወሰን ማሻሻል የቻለው በ27 ሰከንድ ልዩነት ነው። ከ13 ደቂቃ በታች ለመሮጥ ብቻ ነበር ያሰብኩት። ሆኖም በሩጫው ጥሩ ስሜት ሲሰማኝ ክብረ ወሰን ለመስበር ለመሮጥ ወሰንኩ። ከቀድሞው ክብረ ወሰን ላይ ይሄን ያክል ሰከንድ ማሻሻል ደስተኛ አድርጎኛል ብሏል ቼፕቴጊ። ከድሉ በኋላ ለጋዜጠኞች በሰጠው አስተያየት ቼፕቴጊ የዓለም አትሌቲክስ የ10000 ሜትር ሻምፒዮን ሲሆን የዓለም አገር አቋራጭ ውድድርም አሸናፊ ነው። በመቀለ ከተማ ለመጀመሪያ ጊዜ የመኪና ውድድር ከትናንት በስቲያ ቅዳሜ ተካሄደ። ሙልጌታ አጽባሃ ተከታዩን ዘገባ ልኮልናል።
የፎኔክስ የመኪና ስፖርት ማህበር ባዘጋጀው በዚህ የመኪና ውድድር ከ20 በላይ መኪኖች ተሳትፈዋል። 15ቱ መኪኖች ከአዲስ አበባ ሞተር ስፖርት ማህበር የመጡ ናቸው። ከትናንት በስቲያ ቅዳሜ በመቀለ ከተማ ሚዘር ተብሎ በሚታወቀው መንደር ነው የመኪና ውድድሩ የተካሄደው። በውድድሩ 1000ና 1300 ሲሲ ጉልበት ያላቸው መኪኖች የ21.6 ኪሎ ሜትር ውድድር ያካሄድ ሲሆን 1600 ሲሲ እና 2000 ሲሲ ጉልበት ያላቸው መኪኖች ደግሞ 25.2 ኪሎ ሜትር እሽቅድድም አድርጓል። 1000 ሲሲ ጉልበት ባላቸው መኪኖች መካከል በተካሄደው እሽቅድድም ቅድመ ዓለም አባይ አንደኛ፣ ዮሐንስ አበባውና አልቤርቶ ካርዲን ደግሞ ሁለተኛና ሶስተኛ ወጥተዋል። 1000 ሲሲ ጉልበት ባላቸው መኪኖች ደግሞ ያፌት ብርሃነ፣ ሳምሶን ብርሃነና አማኑኤል መረሳ በቅደም ተከተል ከአንደኛ እስከ ሶስተኛ ደረጃ ይዘው ወጥቷል። 1600 ሲሲ ጉልበት ባላቸው መኪኖች አንደኛ ኢሜሎግራፊ፣ ሁለተኛ ሰናይ ተድላ፣ ሶስተኛ ደግሞ ዮሴፍ ተፈራ በመሆን አሸንፏል። ውድድሩ ካስተባበሩት አንዱ አቶ ሙልጌታ ሐሸም ለመጀመሪያ ጊዜ ውድድሩ በመቀለ ከተማ የተዘጋጀው ልምድ ለመውሰድና የካቲት 11 45ኛ ዓመት በዓል ለማድመቅ ነው ብለዋል። ውድድሩ ከመቀለ ከተማ በተጨማሪ በክልሉ በተለያዩ ከተሞች ለመቀጠልም ማቀዳቸው ገልጿል። አሸናፊዎች የዋንጫ ሽልማት እንዲሁም ውድድሩ ስኬታማ እንዲሆን ድጋፍ ላደረጉ አካላት የምስጋና የምስክር ወረቀት ተበርክቶላቸዋል። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለ።
ሙሉጌታ ለዘገባው አመሰግናለሁ። የቶኪዮ ማራቶን በኮሮና ቫይረስ ምክንያት የጤና ሯጮች ውድድሩን መሰረዙን አስታውቋል። እንደ አውሮፓውያን አቆጣጠር በ2007 ዓ ም የተጀመረው የቶኪዮ ማራቶን የጃፓን ትልቁ የሩጫ ውድድር ነው። በየዓመቱ አትሌቶችና 38,000 የጤና ሯጮች ይሳተፉበታል። ሆኖም የዓለም የጤና ቀውስ በሆነው የኮሮና ቫይረስ ምክንያት የጤና ሯጮቹ ውድድር ተሰርዞ 200 አትሌቶች ብቻ የሚሳተፉበት ውድድር እንዲሆን ተወስኗል። የውድድሩ አዘጋጅ የሆነው የቶኪዮ ማራቶን ፋውንዴሽን ውድድሩን ለማሳለጥ የሚያግዙ የ11,000 በጎ ፈቃደኞቹን እንቅስቃሴን ለመገደብ የሚያስችሉ መንገዶችንም እየተመለከተ ነው። የቶኪዮ ማራቶን በውድድሩ ለመካፈል የተዘጋጁ 1,800 የቻይና ተሳታፊዎችን ባለፈው ጥር ወር መጨረሻ ከውድድሩ መሰረዙ ይታወሳል። የጤና ሯጮችን ከውድድሩ ከመሰረዙ በፊትም የአፍና የአፍንጫ መሸፈኛ ጭንብል ለሁሉም ተወዳዳሪዎች ለመስጠት ታስቦ ነበር። ሆኖም በቫይረሱ የተጠቁ የቶኪዮ ነዋሪዎች ቁጥር እየጨመረ በመምጣቱ የጤና ሯጮችን ውድድር ሙሉ ለሙሉ ለመሰረዝ እንደተገደደ የውድድሩ አዘጋጅ የቶኪዮ ማራቶን ፋውንዴሽን ገልጿል። ይህ የአዘጋጆቹ ውሳኔ ከቶኪዮ ማራቶን ባለፈ የኦሊምፒክ ዝግጅት ላይ ተጽዕኖ ሊኖረው ይችላል። የቶኪዮ ኦሊምፒክ ከአምስት ወራት በኋላ እንደሚካሄድ ቢታወቅም የቫይረሱን መስፋፋት መግታት ካልተቻለ ውድድሩ ለሌላ ጊዜ ሊተላለፍ እንደሚችል የሚያሳዩ ፍንጮች አሉ። የአትሌቶች ውድድር ብቻ ሆኖ በሚካሄደው የቶኪዮ ማራቶን ብርሃኑ ለገሰ፣ ጌታነህ ሞላ፣ ሲሳይ ለማ፣ ሰንበሬ ተፈሪ፣ ሱቱሜ አሰፋና ሽታ ያሸቴ እንደሚሳተፉ ይጠበቃል። የዛሬ ስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ።
አመሰግናለሁ ለዘገባው ግርማቸው። ወደ ተከታዩ ርዕስ እናልፋለን። የምሽቱ ዘገባ በኦሮሚያ ክልል ምስራቅ ሸዋ በቦሴት ወረዳ የኦሮሞ ነጻነት ግንባር ጽሕፈት ቤት መክፈቻ ስነ ስርዓት ወቅት ከጸጥታ አስከባሪዎች ጋር ተነሳ በተባለ ግጭት አንድ ሰው መገደሉና ሶስት ሰዎች መቁሰላቸው ተገልጿል። ሙክታር ጀማል ዝርዝሩን ይዟል።
ዕለተ ቅዳሜ በኦሮሚያ ክልል ምስራቅ ሸዋ ዞን በቦሴት ወረዳ ወርጂ ከተማ በኦሮሞ ነጻነት ግንባር ጽሕፈት ቤት መክፈቻ ዝግጅት ወቅት የታጠቁ ፖሊሶች በአካባቢው በከፈቱት ተኩስ የአንድ ሰው ሕይወት መጥፋቱንና ሶስት ሰዎች መቁሰላቸውን የዓይን እማኞች ተናግረዋል። ለደህንነቴ ስለምፈራ ስሜ አይጠቀስ ያለው የዓይን እማኝ ለቪኦኤ እንደተናገረው ፖሊሶቹ በመኪና ጭምር ታግዘው ሲንቀሳቀሱ ነበር ብሏል።
ቢሮውን ለመክፈት ለተሰበሰበ ሕዝብ ላይ ነው ተኩስ የተከፈተው። በዛ ነው ጉዳት ሊደርስ የቻለው።
ማን ነው ተኩሶን የከፈተው? የደረሰው ጉዳትስ ምንድን ነው?
እሱን የከፈተው የልዩ ፖሊስና መከላከያ ኃይል ነው። ከዛ በኋላ ሰዎቹ ተመቱ። የሞተ ሰውም አለ፣ የተጎዱ ሰዎችም አሉ።
እስቲ የጉዳቱን መጠንና ጉዳት የደረሰባቸውን ሰዎች ማንነት ግለጽልን።
የሞተው ሰው የወርቁ ፎጀራ ይባላል። የተመቱ ደግሞ አባዝ ዙንዲና ገመዳ ቦሴ የሚባሉ። ገመዳ ቦሴ እዛ አካባቢ የሆነ ተወካይ ነበር።
ይህንን ነገር ያደረጉት የምትላቸው የጸጥታ አካላት ይህን ያደረጉበት ምክንያት ምንድን ነው? ምን ነበር የጠየቁት?
ሲመጡ በለው 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 የሚል ብቻ ነው የተናገሩት። ከዛ ውጪ ከነሱ የሰማሁት ያነጋገርም ሆነ ሌላ ድምፅ አልሰማሁም። በለው በለው የሚል ነበረ። ከዛ ቱክስ እና የጭስ ቦምብ ምናምን እየለቀቁ ነበረ እና ሰዎቹም ከዛ እየሸሹ መጣ። ቱክስ በዛው ቀጥሎ በጣም ብዙ ሰዓት ነበረ ቱክስ ሲካሄድ ነበረ።
በተኩሱ ህይወቱን ያጣው ወጣት ወርቁ ፈሮጃ ጭንቅላቱ ላይ ተመቶ መሞቱን እናቱ ወይዘሮ ውዴ ሹሚ ገልጸዋል። ወይዘሮ ውዴ ልጃቸው ሰላማዊና ምንም አይነት ጥፋት ላይ ተሳትፎ እንደማያውቅን የሚገልጹት
የሞተው እንግዲህ በሰባት ቀን ነው የተቀበረው። እንግዲህ ትላንትና በስምንት ቀን ሰውነቱ ታይቷል። እንግዲህ ራሱ ነው የተሰነጠቀው።
የቡሴት ወረዳ አስተዳዳሪ አቶ ጫልቺሳ መገርሳ በተከፈተው ተኩስ የአንድ ሰው ህይወት ማለፉንና ጉዳትም መድረሱን አረጋግጠዋል። ግጭቱ የተከሰተው ከእውቅና ውጪ በአካባቢው ሲከፈት የነበረውን የኦሮሞ ነጻነት ግንባር ጽህፈት ቤት ተከትሎ ነው ብለዋል አቶ ጫልቺሳ።
መሪ ናኖ ዳኒ ቃሙ ነገኛ ወሊን ቢሲኒ አከስመቲ ዶክሰርኒ ናኖ ዘንቲኒ መዋመኒ።
ችግሩ የተከሰተው በኦሮሞ ነጻነት ግንባር ጽህፈት ቤት ምርቃት ዝግጅት ላይ ነው። የጽህፈት ቤቱ ምርቃት ለአካባቢው አስተዳደርና ጸጥታ አካላት የተነገረና የታወቀ ነገር ምንም አልነበረም። እነሱ በድብቅ ነው ሰዎች ጠርተው አንድ ላይ ሰብስበው ጽህፈት ቤቱን ሲያስመርቁ የነበረው። ጽህፈት ቤቱን ማን እንደሚያስመርቅ፣ ጉዳዩን ማን እንደሚመራው ምንም የሚታወቅ ነገር አልነበረም። ከዛ በአካባቢው ህግ ለማስከበር ሲኬድ ችግሮች ተከስተው ግጭት ተፈጠረ ነው ያሉት። ለጽህፈት ቤቱ መክፈቻ ዝግጅት ከአዲስ አበባ የተንቀሳቀሰው ልዑክ መምራታቸውን የገለጹት የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባል የሆኑት አቶ ኬነሳ አያና እንደተናገሩት ከቀኑ 5 ሰዓት አካባቢ በቦታው ሲደርሱ ሰላማዊ እንደነበረና የከተማው ህዝብም በነቂስ ወጥቶ እንደተቀበላቸው ይናገራሉ። ከዛ በኋላ በጽህፈት ቤቱ ምረቃ ዝግጅት ላይ በተከፈተው ተኩስ ሰዎች ላይ ጉዳት መድረሱን እና በብጥብጡ መኪናቸው ከተሰበረ በኋላ የጸጥታ አካላት መኪናቸውን ወደ ፖሊስ ጣቢያ ይዘውባቸው እንደሄዱ ተናግረዋል። አቶ ኬነሳ በማከልም የመንግስት ባለስልጣናት በቃ እንዲያደርጉልን ጭምር ለፖሊስና አካባቢው አስተዳደር በደብዳቤ ጠይቀን ነበር ይላሉ። ይህ አሁን በእኛ ላይ የተፈጸመው ትንኮሳ ነው ሲሉም ይገልጻሉ። አቶ ኬነሳ
ሰላም በራዬ ቶኮ ዋጅረ ፖሊሲ ትገሉሳ ናይሰኒሩ ለማ ቡንቺንሰና ነው ሰና ትገሉ
የተለያዩ እገዛ እንዲያደርጉልን አንድ ለወረዳው ፖሊስ ጣቢያ ደብዳቤ ተጽፎ መግባቱን ነግረውኛል። ለወረዳው አስተዳደርም ደብዳቤ ተጽፎለታል። ሶስተኛ አካባቢው ለሚያስተዳድረው የቀበሌ አስተዳደር ጭምር እገዛ እንዲያደርጉልን 3 የተለያዩ ደብዳቤ በአጠቃላይ ገብቷል። ይህንን ደብዳቤ ከተቀበሉ በኋላ የለም አይሆንም ወይንም ጊዜ ቀይሩ ወይንም ሌላ ነገር በቃልም ሆነ በደብዳቤ ያሳወቁን ነገር አልነበረም። እኛ ሰላም ነው ብለን ነው ወደ ዝግጅታችን የገባ ነው ያሉት። አንድ በምርጫ ቦርድ ተመዝግቦ እውቅና ያለው ድርጅት ጽህፈት ቤት ለመክፈት የአካባቢውን አስተዳደር ማስፈቀደም ሆነ ማሳወቅ ህጋዊ አሰራር ነበር ወይ የሚል ጥያቄ የቀረበላቸው አቶ ጫልቺሳ በአካባቢው ካለው የጸጥታ ችግር አንጻር ማሳወቅ ነበረባቸው ይላሉ። በቦታው ተገኝተው የነበሩ የፖሊስ አባላትም ለዚህ ጉዳይ ብለው ሳይሆን በአካባቢው የጸጥታ ቅኝት ሲያደርጉ የነበሩ መሆናቸውን ይናገራሉ። ጥቃት በማካሄድ አደጋ ስላደረሱ ሰዎች ማንነት ግን አቶ ጫልቺሳ ማረጋገጫ አልሰጡም። ነገር ግን እየተጣራ መሆኑን ነው የሚናገሩት።
ወረረኩ ሰንቀም ነገኛ ማማ ናኑ ሰንቲ ፍሬ ቀደምባ
ይህንን ችግር ማን እንደፈጠረ የጸጥታ አካላት እየለዩን ያሉት አካባቢው ላይ ይህንን ተኩስ ማን እንደከፈተም የሚታወቅ ነገር የለም። ይህንን ፖሊስ መርምሮ ጉዳዩን ሲጨርስ ማሳወቅ ይቻላል ነው ያሉት አቶ ጫልቺሳ። በተኩስ ህይወቱ ያለፈው ወጣት ወርቁ ፈሮጃ ስርዓተ ቀብር በትላንትናው ዕለት መፈጸሙን ቤተሰቦቹ ገልጸውልኛል። ሌሎች የመቁሰል አደጋ የደረሰባቸው 3 ሰዎችም እየታከሙ መሆኑ ተነግሯል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
አመሰግናለሁ ሙክታር። ወደ ተከታዩ የምሽቱ ቅንብር እናልፋለን። አፍሪካ ነክ ርዕሶች። የሱዳን የሽግግር መንግሥት የቀድሞውን የሀገሪቱን ፕሬዚደንት ኦማር ሐሰን አልበሽርን ለዓለም አቀፍ የወንጀል ችሎት እንደሚያስረክብ ማስታወቁ ይታወሳል። ሁኔታውንና ሌሎችም ተያያዥ ጉዳዮችን እንዲያብራሩልን በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂክ ጥናቶች ክፍል መምህርና ተመራማሪ የሆኑትን አቶ የማነ ዘር አይን አዳነች ፍሳህዬ ጋብዛለች።
ቀደም ብሎ በዳርፉር በተፈጠረ ሰብአዊነት ጥሰት በሚል በዓለም አቀፉ ፍርድ ቤት እስር ትእዛዝ አውጥቶባቸው ነበረ። ሁለት ተቃውሞ ነው የደረሰው። አንደኛ ሱዳን ፈራሚ ሀገር ስላልሆነች ይህንን አልቀበልም የሚል፣ ሁለተኛ ኬዙ ወደ አፍሪካ ህብረት መጥቶ አፍሪካ ህብረትን ዲክላይን አድርጎታል። እንዲያውም ሴሌክቲቭ የሆነ እየተመረጠ አፍሪካ ሀገራትን ለማጥቃት እየመጣ ይመስላል። ስለዚህ ይሄ ነገር መቅረት አለበት በሚል የአፍሪካ ህብረት መቃወም ብቻ አይደለም ለተባበሩት መንግስታት ጸጥታ ምክር ቤትም ያ አርቲክል እንዲነሳ የሚል ጥያቄ አቅርቧል። ይህን ጉዳይ በሁለት ነው ከፍለን የምናየው። አንደኛው ይሄ ዓለም አቀፋዊ ፍርድ ቤት በማን የሚታዘዘው እንዴት ነው ነጻነት የሚል እየተነሳበት ያለው ጥያቄ ነው። በሁለተኛ በኩል ስናይ ደግሞ እንደዚሁ የሰብአዊ መብት ጥሰቶች በሀገራት ውስጥ ይፈጸማሉ፣ ስለዚህ እንዴት ማስቀረት ይቻላል የሚለው የዳርፉር ሰብአዊ መብት ጥሰት እንደሚያውቀው በዓለማችን ከፍተኛ የሚባል ቁጥር የህዝብ ቁጥር የተፈናቀለበት ለረሀብ የተጋለጠበት ሙሉ ችግር ውስጥ የገባበት ነው። ግን ደግሞ ይሄ የዳርፉር ጉዳይ የአንድ ሀገር ጉዳይ ብቻ አልነበረም። ጉዳዩ በሱዳን ውስጥ ብቻ የተፈጸመ ነው፣ ግን ደግሞ ብዙ ሀገራት ጣልቃ የገቡበት ነው። ሰዎች አሁን አምስት ናቸው እንግዲህ አልበሽርን ጨምሮ ይሰጣሉ የተባሉት ተወስዶ እነሱ ላይ ብቻ ለምን ይደረጋል የሚለው አንደኛው ጥያቄ ነው። ከፍትህ ጉዳይ አልፎ ፖለቲካዊ ጥያቄ አይሆንም ወይ? እንደምናውቀው ትላልቆቹ የሚባሉ ምዕራባውያን ሀገራት ደግሞ የዚህ ፍርድ ቤት አባላት አይደሉም፣ ራቲፋይም አላደረጉም። ራሷ ሱዳንም ራቲፋይ አላደረገችም። ተስማምተናል ብለዋል፣ ግን ደግሞ ያው ራቲፋይ ለማድረግ ወደ ምክር ቤቱ አምጥቶ ለማጽደቅ ገና በሂደት ያለ ጉዳይ ነው። የሀገርን ሉዓላዊነት ጋር የሚያያዝ ነው። ምክንያቱም ትልቅ ሀገር ናት ሱዳን።
የተለያዩ ክፍሎችም አሉ የገቡበት ዳርፉር ውስጥ እነሱ ብቻ አይደሉም ብለው ነበር። እና ማን ናቸው ሌሎቹ ዳርፉር ውስጥ የገቡት?
ጎረቤት ሀገራት ናቸው። ቻድ ትልቅ ጣልቃ ገብነት እንደነበራት እናውቃለን። የሊቢያ ጣልቃ ገብነት የታወቀ ነው። ፈረንሳይ አሁን ሱዳን መንግስት ይህን ሲወስን ከአፍሪካ ህብረት ጋር ያለው ግንኙነት ምንድን ነው የሚል አልተነሳ መግለጫው ላይ አፍሪካ ህብረትን ጉዳይ አላነሱትም። ስለዚህ ዲስከሽን አይፈልግም ወይ ጉዳዩ የአልበሽር ብቻ ነው ወይ አጠቃላይ የአፍሪካ ሀገራት ስለ ፍርድ ቤት ያነሱት ጉዳይ አለ? ይሄ ጉዳይ መታየት የለበትም ወይ? አምባገነናዊ ስርዓቶችንና ሰብአዊ የሆኑ አሰራሮችን ለመከላከል በውስጡ ደግሞ ምን እየሰራ ነው የሚለው ብዙ እየታየ ነገር አለ አይደለምና ዲስከሽን የሚፈልግ ነው። ለእኔ ብቻ ስለ አፍሪካ ሀገራትና የዓለም ሀገራት ምንድን ማስተማርነት የሚለው ሙሉ ምስል አይሰጠንም የሚለው
ከዛ ጋር ተያይዞ ግን ምንድን ነው የሚባል ያለው የሱዳን የሽግግር መንግስት አልበሽርና ሌሎችን ለማስረከብ የተስማማው ከዳርፉር አማጽያን ጋር በጁባ ደቡብ ሱዳን ተገናኝተው ከተነጋገሩ በኋላ ሰላም ለማምጣት ባላቸው ፍላጎት መሰረት ከእነሱ ጋር ተስማምተው ነው የሚሉት። እንግዲህ
የሱዳን መንግስት የራሱ ሼር አለው። እነዚህ ሰዎችም የሱዳን መንግስት የራሳቸው ሼር አለ። የዳርፉር አማጽያን እንደዚሁ የራሳቸው ሼር አላቸው። ከዳርፉር አማጽያንና ከሱዳን መንግስት ጋር የሚያብሩ የነበሩ አካላትም አሉ። ሶስተኛ ወገን ሆኖ በመሀልም ያሉ አካላት አሉ። ስለነዚህ የተነሳ ነገር የለም። በቃ ጥቅልል ተደርጎ የሱዳን መንግስት ከፍተኛ አመራሮች የነበሩ አልበሽርና ሌሎች አራቱ ብቻ ላይ ያረፈ ነው እና የሁሉም ኃጢአት ማራገፊያ ያደረጓቸው ይመስላል። ይህ ሲሆን ደግሞ አስተማሪነቱ ላይና ጉዳዩን በደንብ መመርመሩ ላይ ጎዶሎ ይመስለኛል። ወደ ሰላም መሄዳቸው ጥሩ ነው። ወደ ሰላም ለመሄድ ፖለቲካ ውሳኔዎች መወሰን የተለመደ ነው። ግን ደግሞ ወደ ፍትህ ጉዳይ ሲሄድ ሙሉ መሆን መቻል አለበት አንደኛው ጉዳይ። ሁለተኛው ይሄ ጉዳይ የአፍሪካ ህብረትን ኮመንት እንዲያደርግበት ከዚህ ተምሮ የአፍሪካ ህብረትን በመቃወም ብቻ ሳይሆን አትንኩብን ሌሎች አካላት ቢሉ አምባገነኖችን በመከላከል አይነት ብቻ ሳይሆን ስርዓቱን ማስተካከል ሀገራት ስርዓታቸውን ሊያስተካክሉ እንደ ህብረትም የሚያግዘው ነገር ካለ ማድረግ ልክ ስልጣን መንግስት ይቃወማለን ወታደራዊ በሆነ መልኩ ጣር መያዝ የለበትም ብሎ አቋም ወስዶ እንደዘለቀው ሰብአዊነት ጥሰቶች ሲኖሩም የአፍሪካውያን በአፍሪካ የሚፈታበት መንገድ ካለ እንደዚሁ መታየት ነበረበት።
በሌላ በኩል ደግሞ ምንድን ነው የሚሉት? እነሱን እናስረክባለን ይበሉ እንጂ መቼ እንደሚያስረክቧቸውም አይታወቅም። ምክንያቱም ካስረከቡም የሚያስረክቧቸው ያሁን የተነጋገሩበት የሰላም ጉዳይ በተግባር ላይ ከዋለ ነው የሚልም ተጨምሮበታል። እና በዚህ ላይ ያሉት አስተያየት
አለመስረከባቸው ብቻ ሳይሆን ካጠበቅን በኋላ ነው የሚለው አይሲሲ ልንትም አላጠበቀችም ሱዳን ይህንን ካጠበቅን በኋላ ነው የሚል ተቀምጧል። እና መቼ ነው የሚያጸድቁት? በማጽደቅ ሂደት ላይ የሚኖረው ድርድሮችና ውይይቶች እንዴት ነው የሚሆኑት? ሂደትም ግልጽ አይደለም። ሁለተኛ ዋናው መሪ ምንድን ያሉት ወደ ፍርድ ይቀርባሉ በሱዳን ወይም ከሱዳን ውጭ ነው የፍርድ ሂደት የት ነው የሚካሄደው የሚለውን ለአይሲሲ እናስረክባለን ብሎ አይሲሲ በጄኔቫ ኦፊስ ነው የሚያካሄደው ወይ ሱዳን ውስጥ የሚለውም ገና ግልጽ ያልተደረገ ነው። ስለዚህ የወቅቱ አካሄዱና ቦታውን ግልጽ አልተደረገም።
በዚህ አስተያየት ያላለቀለት ጉዳይ ነው ለማለት ይቻላል። ምክንያቱም አንደኛ ገና የአባልነቱን ጉዳይ አላጸድቁም፣ ሁለተኛ ራሳቸው አልበሽርም ሆኑ ሌሎቹ ሱዳን ውስጥ ባሉበት እስር ቤት ሆነው ሊፈረዱም ይችላሉ የሚባልም አለና ገና ያላለቀለት ጉዳይ ነው ማለት ነው። እንግዲህ በዚህ አነጋገር
ያላለቀ መሆኑ ቅድም እንዳልሽው ወቅቱ አልታወቀም። ከሁሉም በላይ ደግሞ ሱዳን ከአፍሪካ ህብረት ጋር የሚኖራት ግንኙነት በዚህ አንጻርስ ምን ይሆናል የሚለውም ሴትል አይደለም። አፍሪካ ህብረት ውሳኔ ነው የወሰነበት በሱዳን ስፔሲፊክ ጉዳይ አድርጎ ነው ዲክሌር ያደረገው። በዚህ ጉዳይ ላይ ይህን ስታደረግ ሱዳን ውስጥ አፍሪካ ህብረት ምንድን ነው የሚለው ነው ሳይለንት ሆኖ ዝም ብሎ ያልፈዋል ለወይስ ኢንቮክ የሚደረግ ነገር ይኖራል? በዚህ ጉዳይስ የሱዳን መንግስት ከአፍሪካ ህብረት ጋር ምንድን ነው የሚለው የሚለውም ገና ሴትል ያልተደረገ ያላለቀ ሁኔታ ተደርጎ ሊወሰድ ይቻላል።
እሺ፣ እንግዲህ አቶ የማነ ዘርአይ ወደ ማገባደድ ነን እና እስካሁን ያልተጠቀሰ ለመናገር የሚፈልጉት ነገር ካለ?
ዋናው ጉዳይ ከእንደዚህ ሁኔታ አይተው አፍሪካ ሀገራት ትምህርት መውሰድ መቻል አለባቸው። በተለይ መሪዎቹ በስልጣን ላይ ባሉበት ጊዜ እንደዚህ አይነት የሰብአዊነት ጥሰቶች ሊከሰቱ ይችላሉ። ሁሉም አለ ጥሰቶች የሌሉት ችግሮች የሌሉት ሀገር የለም። ዋናው ልዩነቱ የሚሆነው እነዚህ ችግሮች በምን አይነት ዲሞክራሲያዊ ስርዓት ይፈታል፣ እነዚህ ችግሮች የምን አይነት ህግና የህግ የበላይነት እናመጣለን በዲሞክራሲያዊ ስርዓት ውስጥ ሆነ፣ እነዚህ ችግሮች የህግ የበላይነቱን የሚያረጋግጡ ተቋማት አሉ ወይስ የሉም የሚለው ነው ዋናው ልዩነቱ እንጂ ስልጣን ጊዜያቸው ሲያልቅ ወደዚህ አይነት ችግር መውጣት የለባቸውም መሪዎች። ከዚህ ተምረው ተቋማት ማለት አለባቸው። ተቋማቱ ደግሞ የህግ የበላይነት የሚያረጋግጡ የህግ የበላይነት ካረጋግጡ ደግሞ የህዝብ አማኝነት ኖሯቸው ዴሞክራሲያዊ ስርዓት የሚያሰፍሉ መሆን መቻል አለባቸው እና ከዚህ ትምህርት መወሰድ አለበት ለተለይ አፍሪካ ሀገራት የሚታሰባለ።
እሺ፣ እንግዲህ አቶ የማነ ዘርአይ ለሰጡን ማብራሪያ በጣም እናመሰግናለን።
እኔ እናመሰግናለን።
አመሰግናለሁ አዳነች። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። ማጠቃለያ ዜና ቆንጅት ታሰማናለች።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ አሁን ማምሻውን አዲስ አበባ ይገባሉ። የውጭ ጉዳይ ሚኒስትሩ በኢትዮጵያ ጉብኝታቸው ከጠቅላይ ሚኒስትር አብይ አህመድና ከፕሬዚደንት ሳህለ ወርቅ ዘውዴ ጋር ይወያያሉ። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመትንም ያነጋግራሉ። የአፍሪካ ጉብኝታቸውን በሴኔጋል የጀመሩት ሚኒስትር ፖምፔዮ አንጎላን ጎብኝተው ነው ወደ ኢትዮጵያ ያመሩት። ኢትዮጵያ ውስጥ ፖሊሶች ቅዳሜ ዕለት በኦሮሚያ ክልል በተቃዋሚ ፓርቲ ደጋፊዎች ላይ ጥቃት ከፍተው አንድ ሰው ገለዋል፣ ብዙዎችን አቁስለዋል፣ በርካቶችም አስረዋል ሲል አምነስቲ ኢንተርናሽናል ተናገረ። መንግስት በጉዳዩ ዙሪያ በአስቸኳይ ነጻ ምርመራ አካሂዶ ተጠርጣሪዎቹን ሕግ ፊት ያቅርብ ሲል አምነስቲ ጠይቋል። የቻይና የጤና ጥበቃ ባለስልጣናት በኮሮና ቫይረስ መጠቃታቸው የተረጋገጠ ሰዎች ቁጥር ከሰባ ሺህ መብለጡን አስታወቁ። በወረርሽኙ እስካሁን የሞተው ሰው ቁጥር ወደ 1800 ተጠግቷል።
አመሰግናለሁ ቆንጂት። ለማጠቃለያው ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ለዜናው አብራኝ የቆየችው ቆንጂት ታየ፣ ፕሮዲውሰሩ ንጉሡ ታምሬ፣ እኔም አስተናጋጃችሁ ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና አደሩ። Thank you.
እዚ ዋሽንግተን ዲሲ ዝርከብ ድምፂ ኣሜሪካ እዩ ብሓፂር ማዕበልን ሳተላይትን ብቐጥታ ይመሓላለፍ ንሎሚ ሶኒ 17